ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሕገ መንግሥታችንን በአግባቡ መተግበር የሰብአዊና ዴሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በሕገ መንግሥታችን መሠረት ሊከበሩ ይገባል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንት ንግግራቸው የተቀነጨበ ነው። ዝርዝሩ በዕለቱ አብይ ርዕስ ተይዟል።
Well, this is a very good start. This is what you would expect for someone who's been knighted prime minister when the country is such a very difficult.
መልካም ጅምር ነው። ያ ሁሉ ደም ከፈሰሰ በኋላ የአንዲት በንዲህ አይነት አስቸጋሪ ምራፍ ላይ የምትገኝ ሀገር ጠቅላይ ሚኒስትር እንዲሆን የምትጠብቀው እንዲህ ነው። አሁን ህዝቡ ማየት የሚፈልገው ተግባር ነው፣ ቃላት ብቻ አይደለም።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱን ወደ እውነተኛ ዲሞክራሲ ለማሸጋገር ድፍረት ይኖራቸዋል ብለው ተስፋ እንደሚያደርጉ የአውሮፓ ፓርላማ አባሏ አና ጎምሽ አስታወቁ። ዝርዝሩን ከዜናው በኋላ እናቀርባለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ መጋቢት 5 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን።
ንጉሡ ታምሬ ፕሮግራሙን ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ በብዙ ሺህ የሚቆጠሩ አፍሪካውያን ፍልሰተኞችን በምዕራብ ሀገሮች ለማስፈር ከተባበሩት መንግስታት ድርጅት ጋር አድርገውት የነበረውን ስምምነት እየሰረዙ መሆናቸውን ዛሬ አስታወቁ። መጀመሪያ ላይ በተደረገው ስምምነት መሰረት 16250 የሚሆኑ ፍልሰተኞች ወደ ካናዳ፣ ኢጣሊያና ጀርመን ሊላኩ እንደነበር ጠቅላይ ሚኒስትሩ ጠቁመዋል። ኋላ ግን ጀርመን አፍሪካውያን መጤዎችን ስለማስፈሩ እቅድ እማውቀው ነገር የለም ማለቷ ተገልጿል። የአሜሪካ ድምፅ ሬዲዮ ዘጋቢ ሮበርት በርገር ከኢየሩሳሌም የላከውን ዘገባ አሉላ ከበደ ያቀርበዋል።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከአፍሪቃ ፈልሶ የመጡ ቁጥራቸው 16,000 የሚደርስ የመኖሪያ ፍቃድ የሌላቸው ስደተኞችን ወደ ሌሎች የምዕራባውያን አገሮች ለማዛወር ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ጋር ደርሰውት የነበረው ይህ አዲስ ስምምነት የጥምረታቸው አባል በሆነው ቀኝ ዘመሙ ቡድን ውድቅ ከተደረገ በኋላ ነው የሰረዙት። ቁጥራቸው 20,000 የሚደርስ ሌሎች አፍሪቃውያን ስደተኞች እስራኤል ውስጥ እንዲቆዩ የሚያደርግ ጥሩ ያልሆነ ስምምነት ነው ሲሉ የተቹት የካቢኔ ሚኒስትሩ ናታ ፋሊ ቤኔት ናቸው።
המתווה המוצע לפי רבבות מסתננים בלתי חוקיים ייקלטו כאן במדינת ישראל כתושבי קבע.
የተሻለ ኑሮ ፍለጋ የመጡና የይሁዳዊቱን አገር አይነተኛ ጠባይና ይዞታ ለአደጋ የሚያጋልጡ ሰርገው የገቡ ናቸው ሲሉ ከቀዮቻቸው ፈልሰው እንዲመጡ የተገደዱ ስደተኞች ናቸው የሚለውን ቤኔት አጣጥለዋል። ለአክራሪዎች አስተሳሰብ የተገዙ ናቸው ሲሉ ጠቅላይ ሚኒስትሩን የወነጀሉት የተቃዋሚው መሪ አይዛክ ሄርዞክ በበኩላቸው በጉዳዩ ዙሪያ በሰነዘሩት አስተያየት ደግሞ ፊት አዙሮ ወደ ኋላ በማለት ያልሆነ ድራማ ነው ያዙት ብለዋቸዋል።
ישראל לא יכולה כי היא חברה, היא שותפה לאמנת האום ולפליטים.
הרזוק אייזום בזיאת שגר מגניות אפריקה והסדתניוץ' בגד כהגר למסותת יזות ודנברו יקדם כדו מנגסט אנדאי מלס סילו אסטנק כהל. סדתניוץ'ן וד אפריקה אנדים מלס ומדרג עלמה כפגוצ'ן יתסל מקניאתום היותאצ'ון ላደጋ ያጋልጣል ነው ያሉት ሄርዞክ። ባለፉት 10 ዓመታት ውስጥ በጎጥ መንገድ ወደ እስራኤል የገቡት አፍሪካውያን ስደተኞች አብዛኞቹ በጦርነት ከተበታተኩት ሱዳንና ኤርትራ የመጡ ናቸው። አብዛኞቹም ከእጅ ወደ አፍ ወደ ሆነው ኑሯቸው የሚገፉት የተለያዩ እንደ ምግብ ቤትና ሆቴል በመሳሰሉ የአገልግሎት መስጫዎች ውስጥ በአነስተኛ ደሞዝ ተቀጥረው በመስራት ነው።
ኑላኑ ለህዮት ወላቦድ አኩል ያለኑ ቢሰደ
የምንጠይቀው ሰርተን እንድኖር ብቻ ነው እንዲፈቅዱልን፣ ሌላ ሁሉ ደህና ይሆናል የሚለው በቴላቪቭ አንድ ምግብ ቤት ውስጥ ተቀጥሮ የሚሰራው ሱሌማን የተባለ ስደተኛ ነው። አሁን ታዲያ ያቺም ከእጅ ወደ አፍ የሆነች ኑሮ አደጋ ላይ ወድቃለች። እስራኤልና የተባበሩት መንግስታት ድርጅት ስደተኞች ጉዳይ ጽህፈት ቤት ደርሰውበት በነበረው ስምምነት ተስፋቸው አንሰራርቶ የነበረው ስደተኞች በአንዲት ቀን አዳር ዳግም መሄጃ ወደ አልታወቀ ሁኔታ ውስጥ ገብተዋል።
በትናንትናው ዕለት በ80 ዓመታቸው ከዚህ ዓለም በሞት የተለዩት የደቡብ አፍሪካ ታዋቂ ጸረ አፓርታይድ ታጋይ ዊኒ ማንዴላ መንግስታዊ የቀብር ስነ ስርዓት የፊታችን ቅዳሜ ሳምንት እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 14 ቀን እንደሚፈጸም ተገልጿል። ከዚያ ቀደም ብሎም እንዲሁ በመንግስታዊ ደረጃ የመታሰቢያና የጸሎት ስነ ስርዓት ይከናወናል። ለበርካታ ዓመታት በስኳር ህመም ሳቢያ በሚከተሉ ጤናቸው ታውቆ የነበረው ዊኒ ማንዴላ ባለፈው ሳምንት መጨረሻ በከባድ ኢንፍሉዌንዛ ህመም ሆስፒታል ገብተው እንደነበር ተገልጿል። ዊኒ ማንዴላ በአፓርታይዱ ዘመን በወቅቱ ባለቤታቸውና በኋላም የሀገሪቱ ፕሬዚደንት የሆኑት ኔልሰን ማንዴላ በእስር ላይ ባሳለፏቸው በርካታ ዓመታት የጸረ አፓርታይድ ትግሉ ቁንጮ ሆነው አገልግለዋል።
የዋይት ሀውስ ቤተ መንግስት ቃል አቀባይ ሴራ ሀከቢ ሳንደርስ ዋይት ሀውስ የሩሲያው ፕሬዚደንት ቭላዲሚር ፑቲን ሊስተናገዱ የሚችሉበት ቦታ ሊሆን እንደሚችል ፕሬዚደንት ዶናልድ ትራምፕ መናገራቸውን ገልጻለች። የጉብኝቱ ጉዳይ የተነሳው የሁለቱ ሀገሮች መሪዎች እንደ አውሮፓ አቆጣጠር መጋቢት 20 ቀን በስልክ በተነጋገሩበት ወቅት ነው። በስልክ ከተነጋገሩበት ጊዜ አንስቶ ሩቅ ባልሆነ ጊዜ ውስጥ ከፕሬዚደንት ፑቲን ጋር ተገናኝተው የመነጋገር ተስፋ እንዳላቸው ትራምፕ ተናግረዋል። ሳንደርስ ስለታሰበው ጉብኝት ተጨማሪ መረጃ አልሰጠችም። የክሬምሊን ቤተ መንግስት ረዳት ዩሪ ኡሽኮቭ ፑቲን በዋይት ሀውስ ቤተ መንግስት ተገናኝተው የመነጋገሩን ሀሳብ ያቀረቡት ትራምፕ መሆናቸውን ጠቁመዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ቻይናና ዩናይትድ ስቴትስ ንግድን አስመልክቶ ያላቸው መቃቃር እየተባባሰ መጥቷል። ሁለቱ ሀገሮች ጠንካራ ቃላት እየሰነዘሩ ናቸው። በሌላ በኩል ግን ሁኔታው ከቁጥጥር ውጭ እንደማይሄድ ማረጋገጫ ሰጥተዋል። በአሁኑ ወቅት ገበያው፣ ገበሬዎችና የንግድ ቡድኖች ምላሽ እየሰጡ ናቸው። አብዛኞቻችን ከአጭር ጊዜ አንጻር ሲታይ አሉታዊ ውጤት እንደሚኖረው እንገምታለን ሲሉ በአዮዋ ዩኒቨርሲቲ የሚሰሩ የኢኮኖሚ ባለሙያ ዴቭ ስዌንሰን ተናግረዋል። የመቃቃሩ ደረጃ እስከ ምን ደረጃ ሊሄድ እንደሚችል ግን አናውቅም በማለት አስረድተዋል። ፕሬዚደንት ዶናልድ ትራምፕ በቴክኖሎጂ ሽግግር ፖሊሲዋና በአእምሮ ንብረት ስርቆት ምክንያት ቻይናን ለመቅጣት ሲሉ ተጨማሪ ቀረጥ ለመጣል ያስታውቃሉ ተብሎ ይጠበቃል። ቻይና በበኩሏ የትራምፕ አስተዳደር በሚጥለው ማንኛውም አይነት ቀረጥ ተመጣጣኝ እርምጃ እንደምትወስድ ገልጻለች። አሜሪካ ቀደም ሲል በቻይና ብረታ ብረትና በአሉሚኒየም ላይ ለደነገገችው ቀረጥ ቻይና በ128 ከአሜሪካ ወደ ግዛቷ በሚገቡ ምርቶች ላይ እስከ 25 በመቶ የሚሆን ቀረጥ በመደንገግ ምላሽ ሰጥታለች።
የእስያና የአውሮፓ የአክሲዮን ገበያዎች ዋጋ ዛሬ ወርዷል። ይሁንና ትናንት በዩናይትድ ስቴትስ የአክሲዮን ገበያ ላይ የታየውን ያህል አላሽቆለቆሉም። አሜሪካና ቻይና የሚያካሂዱት የንግድ ጦርነት እንዲሁም ፕሬዚደንት ትራምፕ በድረገጽ በሚካሄደው ግብይት ላይ የቃላት ጥቃት መሰንዘራቸው ለአክሲዮን ዋጋ መቀነስ ምክንያት ሆኗል የሚል ስጋት አለ። ፕሬዚደንት ትራምፕ በድረገጽ ግብይት ስራው ግዙፍ የሆነውን አማዞን በጥቂት ቀናት ውስጥ 3 ጊዜ ነቅፈውታል። የአማዞን መስራች ጄፍ ቤዞስ የዋሽንግተን ፖስት ጋዜጣ ባለቤትም ነው። ጋዜጣው ስለ ትራምፕና አስተዳደራቸው የሚያቀርባቸው ዘገባዎች ፕሬዚዳንቱን ያበሳጫሉ።
ሜክሲኮ የማዕከላዊ አሜሪካ ፍልሰተኞች እንቅስቃሴን ወደ አሜሪካ ድንበር ከመድረሳቸው በፊት ካላስቆመች ከዩናይትድ ስቴትስ ጋር ያላት የነጻ ገበያ ስምምነት አደጋ ላይ ይወድቃል ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ዛሬ አስጠንቅቀዋል። የሜክሲኮ መንግሥት ከማዕከላዊ አሜሪካ ሀገሮች ለተንቀሳቀሱ ከፍተኛ ብዛት ላላቸው ሰዎች ለስደተኝነት የሚመጥኑ ከሆነ ጥገኝነት እንደሚሰጣቸው አስታውቋል። የዩናይትድ ስቴትስ ፕሬዚደንት ትራምፕ የሀገራቸው ድንበሮች መጠናከር እንዳለባቸው የሚገልጹ መልእክቶች በትዊተር ለመላክ ምክንያት ሆነው ነበር። የሜክሲኮ የሀገር አስተዳደርና የውጭ ጉዳይ ሚኒስትሮች በገለጹት መሠረት አብዛኞቹ ከጓቴማላ፣ ከሆንዱራስና ከኤል ሳልቫዶር የተንቀሳቀሱ ሲሆኑ ላለፉት 8 ዓመታት ያህል ተመሳሳይ እንቅስቃሴ ሲያደርጉ ቆይተዋል። ዓላማው በተለይም ከአደገኛ ሁኔታ ለሚሸሹት ስደተኞች መብት ትኩረት እንዲሰጥ ነው።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የባልቲክ ሀገሮች መሪዎች ዛሬ በዋይት ሀውስ ቤተ መንግስት ተገናኝተው በአሜሪካና በእነሱ መካከል ጸጥታን፣ ንግድን፣ ኤነርጂንና የባህል አጋርነትን ስለማጠናከር ጉዳይ ይነጋገራሉ ተብሎ ይጠበቃል። ሶስቱ የባልቲክ ሀገሮች የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል መሆናቸው ይታወቃል። ትራምፕ ከላትቪያ፣ ከኢስቶኒያና ከሊቱዌኒያ መሪዎች ጋር ሲነጋገሩ ሶስቱ ሀገሮች በቅርቡ ለኔቶ ባጀት የሚገባውን ገንዘብ ለማዋጣት መቻላቸውን ጫና ያደርጋሉ። ትራምፕ የኔቶ አባል ሀገሮች መክፈል የሚገባቸውን የገንዘብ መዋጮ አይከፍሉም፣ ለድርጅቱ የመከላከያ ባጀት ማበርከት ያለባቸውን 2% አያዋጡም በማለት ሲነቅፉ ቆይተዋል። ባለፈው ዓመት ትራምፕና ለኔቶ አባል ሀገሮች ንግግር ባደረጉበት ወቅት ዩናይትድ ስቴትስ በኔቶ አንቀጽ 5 ለሰፈረው የጋራ መከላከል ውል የዩናይትድ ስቴትስ ቁርጠኛነት ባለማሰማታቸው የድርጅቱ አባላትን አስገርሞ ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። ኦፊሴላዊ ሥራቸውን ትላንት በቃለ መሐላ የጀመሩት አዲሱ የኢትዮጵያው መሪ ዶክተር አብይ አህመድ የመጀመሪያ እንግዳቸው የሆኑትን የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪን ዛሬ በቢሮአቸው ተቀብለው አነጋግረዋል። በሌላ በኩል አዲሱ መሪ ለውጥ ሊያመጡ እንደሚችሉ የገለጹ ምሁራንና ተንታኞች ያንን የለውጥ ጥረት ከፊት ሆነው ለመምራት ስለመዘጋጀታቸውም ንግግራቸው ፍንጭ ሰጥቷል ብለዋል። ጠቅላይ ሚኒስትሩ ሹምሽር ያካሂዱ ወይ አዲስ ካቢኔ ይመስርቱ እስካሁን የወጣ መረጃ የለም። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ባለትዳርና የሶስት ሴት ልጆች አባት የሆኑት አዲሱ የኢትዮጵያ መሪ ከቤተሰቦቻቸው ጋር 4 ኪሎ ቤተ መንግስት የገቡት ትናንት የቃለ መሐላው ስነ ስርዓት እንደተጠናቀቀ ነው። ከአምስት ዓመታት በፊት በተመሳሳይ ከሶስት ሴት ልጆቻቸው ጋር የገቡት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ተተኪያቸውን ተቀብለው ተሰናብተዋል። አፍሪካ ህብረትን ጨምሮ በተለያዩ አህጉራዊና ዓለም አቀፋዊ ተቋማት ማገልገል የኚህ የቀድሞው ጠቅላይ ሚኒስትር ፍላጎት መሆኑን ምንጮች ጠቁመዋል። እናም የእሳቸው ዘመን ተጠናቆ ዶክተር አብይ አህመድ በጠቅላይ ሚኒስትርነት 2 ቀናት አሳልፈዋል። ከቀዳሚ ስራዎቻቸው አንዱ የካቢኔ ሹምሽር ማድረግ አለበለዚያም ሙሉ በሙሉ አዲስ ካቢኔ ማቋቋም ሊሆን እንደሚችል ይጠበቃል። ያ መቼ እንደሚሆን ግን እስካሁን የተገለጸ ነገር የለም። ትናንት ከቃለ መሐላው ስነ ስርዓት በኋላ ያነጋገርኳቸው በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃምም ይህንኑን ያረጋገጡት
የካቢኔ ማዋቀር የራሳቸው ኤክስክሉሲቭ ስልጣን ስለሆነ በዛ ጉዳይ ላይ አስተያየት መስጠት አስቸጋሪ ነው የሚሆነው።
እስካሁን ከነባሩ ካቢኔ ጋር ስብሰባ አለማድረጋቸውን ማለትም የሚኒስትሮች ምክር ቤት ስብሰባ አለመምራታቸውን ምንጮች ለአሜሪካ ድምጽ ገልጸዋል። የኢትዮጵያ የካቢኔ ስብሰባ የሚካሄደው በተለይ በየሳምንቱ አርብ ሲሆን ያኔ የሚሆነውን ለመረዳት ጥቂት ቀናት መጠበቅ የግድ ይላል። በአደባባይ የገለጹት አቋም፣ በንግግራቸው ያንጸባረቁት ሀሳብ ግን በይዘትና በአቀራረብ ጭምር ማነጋገሩን ቀጥሏል። ሐሳብን በነጻነት መግለጽን ጨምሮ የሌሎች ሰብአዊና ዲሞክራሲያዊ መብቶች መከበር አዲሱ ጠቅላይ ሚኒስትር በንግግራቸው ከጠቀሷቸው ነጥቦች አንዱ ነው።
ዲሞክራሲ ያለ ነጻነት አይታሰብም። ነጻነት ከመንግስት ለሕዝብ የሚበረከት ስጦታም አይደለም፣ ከሰብአዊ ክብር የሚመነጭ የእያንዳንዱ ሰው የተፈጥሮ ጸጋ እንጂ። ነጻነትን በዚህ መልኩ ተረድቶ እውቅና የሰጠውን ሕገ መንግስታችንን በአግባቡ መተግበር የሰብአዊና ዴሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በሕገ መንግስታችን መሰረት ሊከበሩ ይገባል።
መንግስት ህዝቡን ማዳመጥ እንዳለበትም ነው ጠቅላይ ሚኒስትሩ በትናንትናው ንግግር ያብራሩት።
ሁላችንም መገንዘብ ያለብን የዴሞክራሲ ስርዓት ግንባታ መደማመጥን ይጠይቃል። ህዝቡ አገልጋዩን የመተቸት፣ የመምረጥ፣ የመጠየቅ ሙሉ መብት አለው። መንግስት የህዝብ አገልጋይ ነው፣ ምክንያቱም ገዢ መርሃችን የህዝብ ሉዓላዊነት ነውና። በዴሞክራሲ አስተዳደር ውስጥ የመጀመሪያውም የመጨረሻውም መርህ በመደማመጥ የሐሳብ ልዩነትን ማስተናገድ መሆን አለበት። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምፅ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። ዴሞክራሲ ሲገነባ መንግሥት የዜጎቹን ሐሳብ
በነጻነት የመግለጽ መብት ማክበር አለበት። ዴሞክራሲን ከዜጎች ሰላማዊ እንቅስቃሴና ከመንግስት መሪነት ደጋፊነትና ሆደ ሰፊነት ውጪ ማዳበር አይቻልም። በመሆኑም መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። በተመሳሳይ ዜጎች ሐሳባቸውን ሲገልጹ ሰላማዊ በሆነ መንገድ መሆን ይገባዋል። የራስን ዴሞክራሲያዊ መብት እየጠየቁ የሌላውን መብት መጋራት እርስ በርሱ ይጣረሳልና ዴሞክራሲንም ያቀጭጫል። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው፣ ታጋሽነትም ኃላፊነቱ ነው።
በኢትዮጵያ ያለው ዋነኛ ችግር በወረቀት ላይ የተጻፉ በተለያየ መንገድም የሰፈሩ ህጎች አለመኖር አይደለም። ይህ የመንግስቱ ተቺዎችና የተቃዋሚ ፓርቲዎች ተደጋጋሚ አስተያየት ነው። ችግሩ ያለው ህግ የበላይ አለመሆኑ ላይ እንደሆነ ነው እነዚህ ወገኖች የሚያምኑት። አንድ የተቃዋሚ መሪ ከአመታት በፊት በተካሄደ ክርክር ላይ እንደገለጹትም በኢትዮጵያ አንደኛ የበላይ ገንዘብ፣ ሁለተኛ የበላይ የፖለቲካ ታማኝነት፣ ሶስተኛ የበላይ ህግ ነው። አዲሱ ጠቅላይ ሚኒስትር በትናንትናው ንግግራቸው ህግ የሁሉም ነገር የበላይ መሆን እንዳለበት፣ ፍትህም መስፈን እንደሚገባው ነው ያሳሰቡት።
በዴሞክራሲያዊ አስተዳደር ውስጥ የህግ የበላይነት መስፈን ይገባዋል። የህግ የበላይነትን ለማስፈን በምናደርገው ትግል መርሳት የለብን ቁም ነገር ህዝባችን የሚፈልገው የህግ መኖርን ብቻ ሳይሆን የፍትህ መረጋገጥንም ጭምር ነው። የህዝብ ፍላጎት የህግ አስከባይ ተቋማት ገለልተኛና ለፍትህ ታማኝ፣ ለዜጎች መብት ቀናይ እንዲሆኑ ነው። ህግ ሁላችንንም እኩል የሚዳኝ መሆን አለበት። እንዲህ ሲሆን ህግ በተፈጥሮ ያለንን ሰብአዊ ክብራችንን ያስጠብቅልናል። ይህን እውነታ በመረዳት በሀገራችን ዴሞክራሲ እንዲያብብ፣ ነጻነትና ፍትህ እንዲሰፍን፣ የህግ የበላይነት እውን እንዲሆን አስፈላጊው ማሻሻያ በማድረግ በዘርፉ ያለውን ክፍተት እንሞላለን።
የህዝብን ብሶት ያጋጋለ ያሉትን ሙስና ለመዋጋት በትኩረት እንደሚሰራም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል።
ከቅርብ ጊዜ ወዲህ የህዝባችን ብሶት ካጋጋሉት ዋና ዋና ምክንያቶች ውስጥ ሙስና አንዱ ነው። ሙስናን ጸረ ሙስና ተቋም በመስረት ብቻ መከላከል እንደማይቻል ተረድተናል። ሁላችንም ኢትዮጵያችን አንዱ ሰርቶ ሌላው ቀምቶ የሚኖርባት አገር እንዳትሆን ለመጠበቅ የምንችለውን ሁሉ እንድናደርግ በትህትና እጠይቃችኋለሁ። ትናንት የተፈጠረን ሀብት ከሌላው በመቀማት ሂሳብ ለማወራረድ የሚተጋ አገርና ህዝብ ወደፊት ለመራመድ አይችልም። ገበታው ሰፊ በሆነበት፣ ሁሉም ሰርቶ መበልጸግ በሚችልበት ኢትዮጵያችን አንዱ የሌላውን ለመንጠቅ የሚያስገድድ ይቅርና የሚያሳስብ ምንም ምክንያት የለም። ይልቁንም ወቅቱ የፈጠረልንን ልዩ አጋጣሚና ሀገራዊ አቅማችንን አቀናጅተን የእጥረትና እጦት አስተሳሰብን በማስቀረት ለጋራ ብልጽግና እንትጋ።
የአዲሱ ጠቅላይ ሚኒስትር የመጀመሪያ ንግግር በይዘቱ ብቻ ሳይሆን በአቀራረቡም ለየት ማለቱ የበርካቶች ግምገማ ነው። ይህ ደግሞ በህዝቡ ይበልጥ እንዲደመጥ በር መክፈቱን የኢኒሼቲቭ አፍሪካ ዳይሬክተር እንደዚሁም የቀድሞ የአዲስ አበባና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤቶች ፕሬዝዳንት አቶ ክቡር ገና ይናገራሉ።
ያልተለመደ ንግግር ነበር። ብዙ ጊዜ የእኛ የፖለቲካ መሪዎች ከፖለቲካ አነጋገር ወይም ደግሞ ቃላት ለመውጣት ያስቸግራቸውን ዶክተር አብይ በጣም ሲናገር በራሱ ስም እንደተናገረ አድርጎ ግልጽ ሆኖ ተናገረው። ሁለተኛ እንግዲህ የፓርቲው መስመር ወይም ደግሞ የፓርቲው አስተሳሰብ ያንን የተከተለ ይሁን አይሁን ባናውቅም የምናውቀው ነገር ቢኖር ግን ከህዝብ ለመቅረብ የሚያስችል አይነት ንግግር ነው። ስለ ራሳቸው አውርተዋል፣ ስለ ቤተሰቦቻቸው አውርተዋል፣ እንደዚሁም ደግሞ ስለ ሀገር አውርተዋል። ከሁሉም አንጻር የነካኳቸው ጉዳዮች በሙሉ ህዝብ ወደሚፈልገው ገደማ ወደሚፈልገው አስተሳሰብ ላይ የሚያመጥ በዛ መልኩ ነው የማየው።
ኢህአዴግ የጋራ አመራር የተሰኘ መርህ እንደሚከተል ይታወቃል። ሰሞኑን መግለጫ የሰጡት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤም እሳቸው አሁን የተመረጡት ጠቅላይ ሚኒስትር ማለታቸው ነው የቡድኑ መሪ ናቸው፣ በቡድን ነው የሚሰራው ብለዋል። ንግግሩ ላይ ያልተንጸባረቀም። አቶ ኃይለማርያም የዛሬ 5 ዓመት እንዳሉት የጋራ አመራር መርህን በመከተል እሰራለሁ አላሉም። አዲሱ ጠቅላይ ሚኒስትር እንደዚህ አይነት ነገሮችንም አልጠቀሱም። እና ምናልባት የተለየ ነገር እየተመለከተ ይሄ እንዴት ገመገሙት? እንዴት አዩት?
ማለት እንደዛ ይባላል እንጂ መስ አቶ መለስን አመታት ስንወስድ የጋራ አመራር ነበር ማለት ያስቸግራል።
በተለይ ከ1990ዎቹ መጀመሪያ በኋላ ያሉት ማለት ነው። ከህዋት መከፋፈል በኋላ
ያለ ያስታውቃል። ማንንም የሚያከራክር አይመስለኝም። ላቱ መለስ ያተፈቅዶ ለሌላው አይፈቀድም ለማለት ያስቸግራል። ምንድን ነው የሆነው? አቶ መለስ ካለፉ በኋላ አቶ ኃይለማርያም ሲመጡ ለመመለስ ነው የፈለገው ፓርቲው ይመስለኛል። የአንድ ግለሰብ አመራር ወደ ቡድን አመራር ለማምጣት ነው የተፈለገው። በተቻለ መጠን በአቶ ኃይለማርያም ጊዜ ለመመለስ የተቻለ ይመስለኛል። አቶ ኃይለማርያምም
የጋራ አመራር የሚባለውን አሰራር
ወደ ጋራ አመራር ለማምጣት የተሞከረ ይመስለኛል። አቶ ኃይለማርያምም ብዙም የማፈንገጥ ባህሪ አልታየባቸውም። አሁን እንግዲህ ከአቶ ኃይለማርያም የተለየ አመራር ገና በመጀመሪያው ቀን ያየነው ነው። ስለዚህ በፓርቲው የቡድን ወይም ደግሞ የጋራ አመራር ፍልስፍናና በዶክተር አብይ ደግሞ የግል አመራር ፍልስፍና እንግዲህ ግጭት ይኖራል ብዬ ነው የምገምተው። እንግዲህ አመራር ሲባል ከሁለቱም አይነት ነው። እንግዲህ የዶክተር አብይ አመራር ከፊት ልምራ ይመስለኛል፣ እናንተ ተከተሉኝ ይመስለኛል። የአቶ ኃይለማርያም አመራር ከኋላ በቃ እናንተ የምራችሁ እኔ እያስተካከልኩ እሄዳለሁ የሚል አይነት ይመስላል ላይ። ስለዚህ የሁለቱም የአመራር አይነት በጣም የተለየ ነው እና ማየት ያስፈልጋል እንግዲህ ወዴት ሊሄድ እንደሚችል ይሄ ጉዳይ።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር ባለሙያ ዶክተር ጌታቸው ድንቁ እንደሚሉት የዶክተር አብይ ንግግር ለአደባባይ ንግግር ወሳኝ የሆኑ አምስት ነገሮችን በሙሉ ያሟላ ነው። ከነዚህ አንዱ ራስን መሆን ነው ሲሉ ምን ያብራሩት?
ራስን ሆኖ መውጣት አንደኛ በሚገለጥ መልኩ በሚታይ መልኩ ከአገላለጽ ጀምሮ ማለት ነው። ብዙ ባለመበደር ከሐሳብ የፓርቲ ጉዳይ ስለሆነ ሐሳቡ ብዙ ይሸሻል ማለት አይደለም። የፓርቲውን አቋም ነው የሚያራምደው የኢህአዴግን። ነገር ግን ለራሱ ለፓርቲው በሚጠቅም መልኩ ግን ተክለስብዕናውን መገንባቱ ይሄ በአብዛኛው ሲጥላላ የነበረ ነገር ነው። ህዝበኝነት እየተባለ የፓርቲ ባህል አለ፣ ሰብሰብ ብሎ ስራው ነው መታየት ያለበት እንጂ ንግግር ምን ያደርጋል የሚል አስተሳሰብ የነበረ ይመስለኛል። እኔ ፓርቲ ውስጥ ያሉ ሰዎችም ጭምር ይሄን ሊያበረታቱት ይገባል። ምንም የሚጎዳው ነገር የለም። አንድ ግንባር ሆኖ ሊታይ የሚችል ሰው ወይም የተወሰኑ ሰዎች በመኖራቸው ምክንያት ፓርቲው ገጽታው ይገነባል እንጂ የሚበላሽበት ብዙ ነገር አለ ብዬ አልገምትም። እና ከስታይል አንጻር ይሄን ራሱን መሆን የጀመረውን ነገር ይዞ መቀጠል አለበት ብዬ አምናለሁ።
በትናንትናው የቃለ መሐላ ስነ ስርዓት ላይ የተገኙ የፓርላማ አባላትንና ሌሎች እንግዶችን ትኩረት ከሳቡ ነጥቦች አንዱ ጠቅላይ ሚኒስትሩ ንግግራቸውን ያጠናቀቁበት መንገድ ነው።
ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ።
የኦሮሚያ ክልል ዋና እንባ ጠባቂ የሆኑት ቀሲስ በላይ መኮንን እንዳሉት ታዲያ ይህ በራሱ የበለጠ ተስፋ እንዲጥሉ አድርጓቸዋል።
እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ አሉ ጠቅላይ ሚኒስትሩ። እጅግ ደስ የሚል ነው። እግዚአብሔርን የሚፈራ መሪ ህዝቡን አይበድል።
ዶክተር አብይ አህመድ በጠቅላይ ሚኒስትርነት መሰየማቸውን ተከትሎ የተለያዩ የዓለም ሀገራት መሪዎች የደስታ መግለጫ መልእክት እያስተላለፉ ነው። ከእንግዶች ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣይ ዘገባ እንለፍ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱን ወደ እውነተኛ ዲሞክራሲ ለማሸጋገር ድፍረት ይኖራቸዋል ብለው ተስፋ እንደሚያደርጉ የአውሮፓ ፓርላማ አባሏ አና ጎምሽ አስታውቀዋል። ሰለሞን አባተ ነው ያነጋገራቸው።
ከ1997 ዓመተ ምሕረቱ ምርጫ አንስቶ የኢትዮጵያን ፖለቲካ በንቃት እየተከታተሉ የሚገኙት የፖርቹጋል ሶሻሊስት ፓርቲና የአውሮፓ ሶሻሊስት ፓርቲ አባል እንዲሁም የአውሮፓ ፓርላማና የፓርላማው የውጭ ጉዳዮች ኮሚቴ አባል አና ማሪያ ሮሳ ጎምሽ የዶክተር አብይ አህመድን መሾም ለኢትዮጵያም ሆነ ለኦሮሞ ሕዝብ በጎውን ሊያመጣ ጥቅማቸውን ሊያስጠብቅ የሚችል ነው የሚል ሐሳብ በብዙዎች ዘንድ እንደተንጸባረቀ ማስተዋላቸውን ተናግረዋል። ምንም እንኳ ጠቅላይ ሚኒስትር አብይ ሲሾሙ፣ አሉ አና ጎምሽ፣ በህወሓት የተቀቡ ቢሆኑም ሹመታቸውን ሊተካከል የሚችል ተግባር ሊፈጽሙና ኢትዮጵያን ወደ ዲሞክራሲ ወደሚደረግ እውነተኛ ሽግግር ያመጧታል የሚል ተስፋ አለኝ። ምን ማለት ነው ሚስ ጎምሽ?
That will mean that he will have to grow in his shoes as prime minister, disregard the old guard of TPLF.
ይህ ማለት ጠቅላይ ሚኒስትር መሆን አለባቸው ማለት ነው። የህወሓትን ያረጀ ዘብ ችላ ማለት እናም ለኢትዮጵያ ትክክል ነው ብሎ የሚያምኑትን ነገር ማከናወን አለባቸው ማለት ነው።
ሚስ ጎምሽ አባባላቸውን በመቀጠል ሲያብራሩ ከሁሉም የኢትዮጵያ ኃይሎች ጋር ከሁሉም ተቃዋሚዎች ጋር ምንም ቅድመ ሁኔታ የሌለበት ንግግር እንዲከፍቱ ተቃዋሚዎችን ጭራቅ አድርጎ መሳል እንዲቆም ግልጽና እውነተኛ ንግግር እንዲኖር ማድረግ ወደ ዲሞክራሲያዊ ሽግግር የሚወስድ ብቸኛ መንገድ ነው ብለዋል።
And show immediately genuine acts of goodwill like liberating all prisoners.
እናም ሁሉንም እስረኞች መልቀቅን የመሰሉ ሐቀኛ የበጎ መንፈስ እርምጃዎችን መውሰድ አለባቸው። በቅርቡም እኮ እስክንድር ነጋና ሌሎችም ለፍትህና ለእውነት ቆመው የሚናገሩ ደፋር ኢትዮጵያውያን እንደገና እየተያዙ ታስረዋል። ሁሉም የፖለቲካ እስረኞች መለቀቅ አለባቸው።
አዲሱ ጠቅላይ ሚኒስትር ለሀገሪቱ ጠቃሚና ትክክል ነው የሚሉትን ሁሉ ማድረግ ሀገሪቱን ወደ ሌላ ግድያዎችና ቀውስ እንዲሁም ሰቀቀን ሳይወስዷት በጠቅላይ ሚኒስትር ጫማ ውስጥ መቆም አለባቸው ብለው እንደሚያምኑም አመልክተዋል። ሚስ ጎምሽ
People don't want more bloodshed. People don't want disintegration of Ethiopia. People don't want division.
ሰው ደም መፍሰስ እንዲቀጥል አይፈልግም። ህዝቡ ኢትዮጵያ እንድትበታተን አይፈልግም። ሰዎች መከፋፈልን አይፈልጉም። ሰው የሚፈልገው ጭቆና እንዲወገድለት ነው። ኢትዮጵያ በጣም አደገኛ የሆነ ሁኔታ ላይ እንደምትገኝ ሰዎች ይገነዘባሉ። በመሆኑም ጠቅላይ ሚኒስትሩ የህወሓት አሻንጉሊት አለመሆናቸውን የራሳቸው ሰው መሆናቸውን ሊያረጋግጡ የሚችሉበት እድል አላቸው።
ይህም ማለት የኢትዮጵያውያንን ሁሉ ፍላጎት ማሟላት ነጻነት ማለት ነው። በጎሳ መከፋፈልን ማቆም ማለት ነው ብለዋል ሚስ ጎምሽ። ጠቅላይ ሚኒስትሩ ለፓርላማው ያደረጉትን ንግግርም ተቃዋሚዎችን ጨምሮ ብዙዎች በበጎ እንዳዩአቸው በበጎ እንደተቀበሏቸው ማስተዋላቸውን መልካም መነሻ እንደሆነ የጠቆሙት አና ጎምሽ ይህ ብቻውን ግን ከፋይዳ የሚጣፋ ለመሆኑን ጠቁመዋል።
This is a very good start. This is what you would expect for someone who's been knighted prime minister when the country is at such a very
መልካም ጅምር ነው። ያ ሁሉ ደም ከፈሰሰ በኋላ የአንዲት በንዴ አይነት አስቸጋሪ ምራፍ ላይ የምትገኝ ሀገር ጠቅላይ ሚኒስትር እንዲሆን የምትጠብቀው እንዲህ ነው። አሁን ህዝቡ ማየት የሚፈልገው ተግባር ነው፣ ቃላት ብቻ አይደለም። ህወሓት ጥሩ ቃላትን ብዙ ጥሩ ቃላትን በመናገር ሁሉ ጊዜ የታወቀ ነው። ነገር ግን ተግባሩ ቃላቱን አይገልጽም። እኒህ ጠቅላይ ሚኒስትር እንዲህ ግልጽ መልእክቶችን ማስተላለፋቸው ያስደስታል። ጥሩ ምልክት ነው። ነገር ግን እስኪ ተግባሩን እንጠብቅ። ያ ተግባር ሰው የሚፈልገውን የሚጠብቀውን ያሟላል፣ ይፈጽማል የሚል ተስፋ አለኝ።
ኢትዮጵያ ውስጥ ለለውጥ ሁሉን አሳታፊ ለሆነ ንግግር፣ ለእውነተኛ ዲሞክራሲ ሽግግር የሚደረግን ጥረት የኢትዮጵያ ህዝብ የሚደግፈውን ያህል የአውሮፓ ፓርላማም የአውሮፓ ተቋማትም ያለ ጥርጥር እንደሚደግፏቸው በእርግጠኝነት መናገር እችላለሁ ብለዋል አና ጎምሽ።
ዶክተር አብይ አህመድ በትላንት የቃለ መሐላ ንግግራቸው ከሀገር ውጭ ለሚኖሩ ኢትዮጵያውያን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ሲሉ ጥሪ አቅርበዋል። እርቅና መግባባት እንዲኖር ያላቸውንም አቋም ገልጸዋል። ይህ የጠቅላይ ሚኒስትሩ ንግግር በብዙዎች ዘንድ አስታራቂና ወደ ሰላም የሚያመጣም ነው ተብሏል እና በውጭ የሚገኙ ኢትዮጵያውያን ይህን የጠቅላይ ሚኒስትሩን ጥሪ እንደምን ተመለከቱት? ትላንት የአንዳንዶቹን አስተያየቶች አቅርበን ሌሎችንም ዛሬ እንደምናሰማ በገለጽነው መሰረት የአማራ ዲሞክራሲያዊ ኃይል ንቅናቄ ከተባለው ድርጅት የተሰጠውን አዲሱ አበበ ያቀርበዋል።
ኢዴሃን ከትናንት በስቲያ እሁድ እዚህ ዋሽንግተን አካባቢ ቨርጂኒያ ውስጥ አንድ ስብሰባ ጠርቶ ቪኦኤም ተከታትሎታል። ስብሰባው በዋናነት የተጠራው ኢዴሃን የታጠቀ ሰራዊት እንዳለውና ያንንም ከስፍራው ባመጣው የቪዲዮ ምስል ለታዳሚዎቹ ለማሳየት እንደሆነ የውጭ ግንኙነት ኃላፊው ወጣት ታዘበው አሰፋ ገልጧል። ከዚህ ቀደም በአማራ ስም የተደራጁ ወደ 18 የሚሆኑ የፖለቲካና የሲቪክ ስብስቦችን አቅርበናል። ኢዲሃን ደግሞ ከ18ቱ አንዱ ነው። ለመሆኑ ይህን የኤርትራውን ጉዞ አለ ስለሚባለውም ሰራዊት በ18ቱ ውስጥ ያሉት ያውቃሉ? አቶ ታዘበው ይህን ጥያቄ በመመለስ ይጀምርና የእሁዱን ስብሰባ ዓላማም ያብራራል።
የኛው ጉዞ ከትብብሩ ከመፈጠሩ በፊት እንደ አንድ ድርጅት እንደ አዲሃን የተደረገ ነው። ነገር ግን በ18ቱ ውስጥ አብረን ያለንን 18ቱ የሚሰራቸው የስራ ቅዶች አሉ። በዛ ውስጥ ደግሞ በጋራ በቅርቡ የምናደርጋቸው ስራዎች ይኖራሉ። አሁን ግን ያደረግነው እኔ ያሳየሁት አዲሃን የአማራ ዲሞክራሲያዊ ኃይል ንቅናቄ ሰራዊት ያለው መሆኑን፣ በኤርትራ የሚንቀሳቀስ መሆኑን፣ እንደ ድርጅትም ትክክለኛ መዋቅርና አደረጃጀትን ይዞ በከፍተኛ በኢትዮጵያ ውስጥ እንቅስቃሴ እያደረገ መሆኑን ለማሳየት የተደረገ ስብሰባ ነው።
የውጭ ግንኙነት ኃላፊው አቶ ታዘበው የኢዲሃን ሰራዊት እየሰለጠነና እየተንቀሳቀሰ ነው ወዳለበት ወደ ኤርትራ ሄዶ ሲመለስ ይዤ መጣሁ ያለውን ቪዲዮ ለተሰብሳቢው አሳይቷል። ተሰብሳቢውም ነፍጥ የያዙ ጦር መሳሪያ የታጠቁ በመቶዎች የሚቆጠሩ ብዙዎች ወጣቶች የሆኑበትን ተመልክቷል። ግን እሁን እነዚህ ሁሉ እንደተባለው ኤርትራ መሬት ላይ ይገኛሉ? ይህን ቪዲዮ ለሚያይ ሰው የዚህን እውነታነት እንደምን ማሳመን ትችላላችሁ?
ኤርትራ ውስጥ ለመሆናቸው ለማስረጃ እኮ እኔ ኤርትራ ድረስ ተጓዝኩኝ እኮ። ከኤርትራ ሁኜ ኦማሃጀር ቦርደር ኢትዮጵያ ቦርደር ላይ ሁኜ
አንተማ መሄድ ትችላለህ እኮ ታዘበው። ነገር ግን እነዛ ያን ያህል ቁጥር ያለው ሰራዊት ኤርትራ ምድር እየሰለጠነ እየተንቀሳቀሰ ነው ወይ የሚለውን ጥያቄ
እዛ በሄድኩበት ሰራዊቱ ተሰልፎ ሲቀበለን ንግግር ስናደርግ እኛን አጅቦ ሆ ሲል ከመሃሉ ሆነን እንደገናም ከወታደራዊ ልምምድ በኋላ ተመልሰን አብረን ስንጨፍር እነዚህ ማስረጃዎች ናቸው። ከሰራዊቱ መሃል ሁነን ታጅበንም እየተተኮሰ እንግዲህ አቅርበናል። ከዚህ በላይ የተለየ ማስረጃ ማቅረብ አንችልም። ይህንንም ካሁን ስላልተደረገ ነው እዛ ድረስ መሄደን ያስፈለገ። ቪዲዮውንም የምናሳየው አንደኛ የሚያውቋቸውም ሰዎች ስላሉ፣ ሁለተኛ በዛ ትግል ውስጥ ያሉ በሰላማዊ መንገድም ሲታገሉ የነበሩ ሰዎች ስለሆኑ፣ ሶስተኛ በነዛ ውስጥ ያሉ ወጣቶች በተለያየ ዩኒቨርሲቲ የመጡና ከዛ የተሰባሰቡ ስለሆነ አሁን ደግሞ ኢትዮጵያ ውስጥ ባለው ሁኔታ በተለይም አማራው ባለው ስርዓት አመኔታና ስለሌለው እና እየተገፋ ስለወጣ በውጭ ያሉት ስለሚያውቋቸው እንዲያዩና እውነት መሆኑን እንዲያረጋግጡ ነው።
ለምን ኤርትራ ምድር መሄድ አስፈለገ? ለምን ያን መረጣችሁ?
አሁን በአካባቢያችን የትም ቦታ እንደዚህ አይነት እንቅስቃሴ ማድረግ አይቻልም። ወደ ጅቡቲ የሄዱ የኢትዮጵያ አየር ኃይሎች ተይዘው ነው የተመለሱት። ኬንያ ውስጥ እኛ በነበርንበት ጊዜ የሌሎች ተቃዋሚዎች ኬንያ ውስጥ ገብተው ይገደላሉ፣ ታፍነው ይወሰዳሉ። ስለዚህ ያለው አማራጭ አሁን ባለው ተጨባጭ ሁኔታ ስልጠና ብቻ እዛ ካካሄድን ትግል የምናካሄደው ሀገራችን ውስጥ ነው። አብሮ የኖረ ህብረተሰብ ነገ የተረጋጋ ስርዓት ቢኖር ለመቀራረብም ለመነጋገርም መደጋገፉ አሁን የተሻለ ሁኔታ ይፈጥራል በሚል ነው በዛ የምንንቀሳቀሰው።
ለኢትዮጵያ ፖለቲካዊ መፍትሄ ለመሻት ኤርትራ ውስጥ ሆኖ መታገልን የማይቀበሉ ሲጀምርም ተአማኒነት የለውም ውጤትም አልተገኘበትም የሚሉ አሉ።
የብዙ ሰው ጥያቄ ነው። በተለይ በመሳሪያ አንስተው የሚንቀሳቀሱና ለመንቀሳቀስ የወጡ ወንድሞቻችን በድርጅት ደረጃ ባለመደራጀታቸው ከበስተጀርባ ከለላ ባለማግኘታቸው ብዙ ጓዶቻችን፣ ብዙ ወንድሞቻችን፣ ብዙ በዚህ ስርዓት የተገፉ አማራዎች መስዋዕትነት ከፍለዋል። በድርጅት ደረጃ አይደለም የተንቀሳቀሱት እና እኛ እየተንቀሳቀስን ያለነው ደግሞ እንደ ድርጅት ነው። በድርጅትም ውስጥ በመሆኑ አገር ቤት ውስጥም ከፍተኛ እንቅስቃሴ እናደርጋለን። በሁሉም በአማራ ክልሎች የምንንቀሳቀስባቸውን ቀበሌዎችን እና ወጣቱን እንዴት እየመለመንና እያደራጀን
ያን ያህል እንቅስቃሴ ኢትዮጵያ ውስጥ ካረጋችሁ ወደ ኤርትራ መሄድ ታዲያ ለምን አስፈለገ? ታዘበው
የሰው ልጅ ኢትዮጵያ ውስጥ ሊገደል ማደኛ ሲወጣበት ሲፈለግ ራሱን ወደ ሌላ ቦታ ቀይሮ አስፈላጊውን ስልጠናና ልምምድ ወስዶ መመለስ አለበት። ዝም ብዬ መሳሪያ አንስቼ በረሃ መግባት ሳይሆን መሳሪያ እንዴት እንደሚተኮስ፣ መሳሪያ ቢነክስብኝ ኢላማ እንዴት እንደሚተኮስ፣ ወታደራዊ ትምህርት የግድ ያስፈልገኛል እና ወታደራዊ ትምህርት ደግሞ መውሰድ አለበት። ወታደራዊ ዲሲፕሊን ያስፈልገዋል። በረሃ ገብቶ ከኤርትራ መንግስት ጋር ግንኙነት በመፍጠር እንደገናም ደግሞ በኢትዮጵያ ውስጥ በተለያየ ጊዜ በመኮንንነት ማዕረግ የነበሩ ሰዎች በነፃ መሬት ተንቀሳቅሰው ተረጋግቶ ትምህርቶችን መስጠት እንዲቻል ነው ኤርትራን የምንጠቀመው።
ለመሆኑ ኢዲሃን የአመራር መዋቅር አለው ማለት እነማን ናቸው መሪዎቹ?
የድርጅቱ ሊቀመንበር ታጋይ ተፈሪ ካሳሁን በመቀለ ዩኒቨርሲቲ የህግ ተማሪ የነበረ በመያድ አስተዋጽኦ ሲያደርግ የነበረ እንዲሁም እነ ታጋይ ፍጹም እነ ታጋይ ጌትነት የራሳቸው ፋርማሲ የነበረ ፋርማሲያቸውን ዘግተው ሄዱ። እነ ታጋይ ደነቀው 6 ኪሎ ተማሪ የነበሩ ከዛ ግራጁዌት አድርገው ወያኔ ሊያሰራቸው ስላልቻለ በረሃ ገብተው ትግሉን እያፋፈሙ ያሉ። እነ ታጋይ ተስፋውን የመያድ የህዝብ ግንኙነት ኃላፊ የነበሩ። እነዚህ ሁሉ ኃላፊነት ወስደው እየተንቀሳቀሰ ያለ ድርጅት
እንደ ሌሎቹ በውጪ እንዳሉ ድርጅቶች ሁሉ ኢዲሃንም በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ አስተያየት አለው።
በህዝብ ትግል ነው ወደዚህ ቦታ የመጡት። በኢትዮጵያ ውስጥ የተፈጠረው ከፍተኛ እንቅስቃሴ ነው ወደዚህ ቦታ ያመጣቸውና ያ የህዝብ ጥያቄ ራሱን የቻለ መሰረታዊ ለውጥ የሚፈልግ ጥያቄ ነው። የመጡበት መንገድ አልጋ ባልጋ እንዳልሆነ ሁሉም ኢትዮጵያዊ ያውቀዋል። በፈተና በችግርና የህዝብን ጥያቄ በማንሳት ወያኔም ደግሞ ከገጠመው ፈተና ለመውጣት የግድ ሰው መቀየር እንዳለበት ይህንን ሁኔታ ካልተጠቀመ ወደ ባሰ አዘቅት ሊገባ እንደሚችል በማየት ያደረገው ነው። ግን ጠቅላይ ሚኒስትሩ እንደ ግላቸው የምናከብራቸውና የምናደንቃቸው ቢሆንም አሁን ባለው የኢትዮጵያ ተጨባጭ ሁኔታ ግን ወያኔ ያሰራቸዋል ብለንም አናስብም። በሀገራችንም ውስጥ ደግሞ እንዲመጣ የሚፈለገው መሰረታዊ ለውጥ እንዲመጣ ነው። ነጻ የወታደራዊ የጸጥታ የፕሮፓጋንዳ የህግ አውጪውና አስፈጻሚውን አካል ወያኔ እድሉን ይሰጣቸዋል እና ሀገራችን ወደ ስር ነቀል መሰረታዊ ለውጥ ትሄዳለች ብለን አናም። ግን እንደ ሰው ልጅ በተስፋ የሚሆነውን እንጠብቃለን። እኛ በወታደራዊ ኃይል እየተንቀሳቀስን ሰራዊት እየገነባን ያለን ኃይሎች በመሆናችን የሚመጣውን ለውጥ እያየን ግን ትጥቃችን ከመፍታት ሰራዊታችን በማደራጀት እና በማስታጠቅ ላይ እንገኛለን። የሚመጣው ለውጥ ጥሩና ህዝባችንን እንባ የሚያብስ ወደ ተሻለ ደረጃ የሚያደርስ ከሆነ እንቀበለዋለን። ግን የአማራውን የተነጠቁ መሬቶችን የማያስመልስ ከሆነ ትግላችን ይቀጥላል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። አድማጮች፣ ተከታዩ በትላንትናው ምሽት ጀመር አድርገን በሰዓት እጥረት ሳቢያ ሙሉን ማቅረብ ሳንችል የቀረነው ውይይት ነው። ቀጣዩ በትላንትናው ዕለት ቃለ መሐላ ፈጽመው አገሪቱን የመምራት ኃላፊነት የተቀበሉት የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በፖለቲካ ተቃዋሚዎች ዘንድ የነበረውን አቀባበል ይመለከታል። በአገሪቱ የፖለቲካ እንቅስቃሴ ተሳታፊ ከሆኑ በውጭ አገር ከሚገኙ ወገኖች ሁለቱን አነጋግረናል። ተወያዮች የተቃዋሚው የኢትዮጵያ ሕዝብ የጋራ ሸንጎ ፕሬዚደንት ዶክተር ታዬ እና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ናቸው። አሉላ ከበደ ነው ያወያያቸው። በትላንትናው ምሽት እልባት ካደረጉበት ይጀምራል።
ዶክተር ታዬ፣ ዓለም በአንድ በኩል በጥሞና በአግራሞትና በጉጉት በሌላ በኩል ደግሞ በስጋት እየተመለከተው ያለው አገራዊ ለውጥ ላይ እንገኛለን በማለት የሚንደረደሩት ዶክተር አብይ ችግሮቻችን በርካታና ፋታ የማይሰጡ ናቸው ይላሉ። የችግሮቹንም መጠን ግዙፍነት የተረዱ መሆናቸውን ይገልጻሉ። በነጻነት ሐሳብን የመግለጽ መብት መከበር አስፈላጊ መሆኑን አጽንኦት ሰጥተው ይናገራሉ። እንደ ተቃዋሚ ፖለቲካ ድርጅት ዶክተር ታዬ ተቀራርቦ መስራትን አጽንኦት እንደ ሰጠ መሪ ነው የሰማችኋቸውና ተስፋዎቹ የቱ አካባቢ የሚጀምሩ ስራዎች ያሳዩታል?
አመሰግናለሁ። እንግዲህ አሁን መስቀለኛ መንገድ ላይ ነው ሀገራችን ያለችውና ይሄንን ወደ ትክክለኛው ጎዳና ለማስኬድ እንዲቻል የሀገሪቷ ውስብስብ ችግሮችን ለመፍታት ውሉን መጨበጥ ያስፈልጋል። ለዚህ እንግዲህ የህዝብን አመኔታ ማግኘት ነው። ዶክተር አብይ ባደረጉት ንግግር የህዝብን ቀልብ ስበዋል ብዬ ገምታለሁ። ተስፋ ሰጪ ነገሮችን ተናግረዋል። በተስፋ ብቻ ሳይሆን በተግባር መጀመር ያለባቸው ነገሮች አሉ። ዜጎች ሀሳባቸውን በነጻ ለመግለጽ ባደረጉ ለእስር ተዳርገዋል። ለብዙ ጊዜ መብቶቻቸው ተረግጠዋል። መብቴ ይከበር ነው እያለ ያለው የኢትዮጵያ ህዝብ። እነዚህን ለማድረግ ሰፊ ውይይት የሚያጠግብ እንጀራ ከምጣዱ ያስታውቃልና እዛች ምጣዱ ላይ እንጀራውን ማስፋት ያስፈልጋል። መብቶችን ለማስከበር ሀሳብ በነጻነት መግለጽ፣ እስር ቤት የተወረወሩ ያለምንም ወንጀል የእነሱን ሀሳብ ስለተቃወሙ ብቻ የተወረወሩትን መፍታት፣ ከትላንት ወዲያ የተፈቱትን እነ እስክንድር እና አንዱዓለም እና ሌሎችን ትላንትና መልሰው እስር ቤት አስገብተዋቸዋል። እነዚህን ነገሮች በአስቸኳይ መስተካከል ወይም ደግሞ እርምጃ ሊወሰድባቸው የሚችሉ ናቸው ብዬ አምናለሁ። ስለዚህ ምንድን ነው ባጭሩ የህዝብን አመኔታ ለማግኘት ተግባራዊ ስራዎች መጀመር የተስፋ ስንቅ ምርግጥ መነሻ ነው። እነዛን የተስፋ ስንቆችን ሰንቀን ወደ ተግባር ስንቀይራቸው ህዝብ አመኔታውን ሲሰጥ እንዳሉትም እሳቸው መደማመጥ ሲኖር፣ መከባበር ሲኖር፣ ቋሚ እንኳን ሳይባል ተፎካካሪ እንዲሆን ነው ማባል ያለበት ብለዋል። በሀገር ግንባታ ላይ እንዲሳተፍ ለማድረግ እድሉን መፍቀድ መስጠት አለባቸው እና ወደፊት ቀኖችና ሳምንታት በሚያደርጉት ተግባራት ይመዘናሉና አሁን ጅማሮ ጥሩ ነው ለማለት ነው ባጭሩ ከሰማነው ንግግር።
መልካም። አቶ ጀዋር ወደ እርሶ ልምጣ። ዶክተር አብይ በንግግራቸው በርካታ ጭብጦችን ይዳሱ እንጂ ምናልባትም ከቀደመው አሰራሮች ፍጹም ወጣ ማለትን የሚጠይቅ ሁኔታ እንድንመለከት የሚጋብዝ ይመስላል። ዞሮ ዞሮ እሳቸው የገዢው ፓርቲ ሊቀመንበር ናቸው። ጠቅላይ ሚኒስትር ኃላፊነቱን የተረከቡት ለውጥ የሚፈልጉ ሌሎችን የሚያቅፍ ድርጅት እንዲሆን የሚፈልጉትን ያህል በድርጅታቸው ውስጥም የቆየ አሰራርና ልማድ የእሳቸው ወደ ስልጣን መምጣት በራሱ ከተለያዩ ክፍሎች ከሚኖረው ስሜት ጋር ከውጪ ያለው ይልቁንም እንደርሶ ያለው በፖለቲካው እንቅስቃሴ በወጣቶች እንቅስቃሴ የነቃ ተሳትፎ የሚያደርግና ለውጥን በፍጥነት የሚጠብቀው ወገን እንዴት ያስታርቀዋል ይሄንን? አቶ ጀዋር።
አዎ፣ ዶክተር አብይ ኢህአዴግ ሊቀመንበር ሆነው ኢህአዴግን ወክለው ነው ጠቅላይ ሚኒስትር የሆኑት። ግን በዛ ብቻ ራሳቸውን አሳንሰው ማየት የለባቸውም። ህዝቡን በዛ ብቻ አይደለም የሚያያቸው። አሁን የተቀበሉት ኃላፊነት ኢህአዴግን ፖሊሲ ስራ ላይ ማስፈጸም አይደለም። ከኢህአዴግ ወደ አዲስቷ ኢትዮጵያ፣ ወደ አዲስ ዲሞክራሲያዊ ስርዓት የሚደረገውን ሽግግር እንዲመሩ ፕሪዛይድ እንዲያደርጉ ነው። ዶክተር አብይ ወደ ስልጣን የመጡት በኢህአዴግ ብቻ አይደለም። ኢህአዴግን እንደ ፓርቲ መምራት ብቻ ሳይሆን ኢህአዴግን ከራሱ ጋር አስታርቆ ከህዝቡ ጋር አስታርቆ ወደ ዲሞክራሲያዊ ሽግግር እንዲመጣ ማድረግ ኃላፊነት አለባቸው። በአሁኑ ወቅት በኢትዮጵያ ውስጥ ሁለት ኃይል ነው ያለው፣ ምንም የሚደበቅ አይደለም። አንደኛው የገዢው ፓርቲ ማለትም የህወሀት ወታደራዊና የደህንነት አቅም አለ። ሁለተኛው ደግሞ የህዝብ ኃይል አለ፣ በተለየ ቄሮና የሌሎች የፋኖ የምንላቸው ኃይል አለ። ይሄ ሁለት ኃይል ነው። ፒፕል ፓወር እና ስቴት ፓወር አለ። በአሁኑ ወቅት ሁለቱ እኩል ሚዛን እየደፋ የመጣበት ሁኔታ ነው ያለው። የዶክተር አብይ ኃላፊነት ይሄንን ሁለቱን ለማስታረቅ አንዱ አንዱን ሳይንደው፣ በተለይ የህዝቡ አቅም ያለውን ስርዓት ሳይንደው ወደ አዲስ ስርዓት የማሻገር ኃላፊነት ነው ያለባቸው። ይህን በማድረጉ ላይ የህዝቡን ጉልበት መጠቀም መቻል አለባቸው። ይህን ለማድረግ ደግሞ ህዝቡን የሚያስደስት ህዝቡን ከጎናቸው አሰልፎ የሚያስቆጥል ስራዎችን መስራት አለባቸው። ከነዚህ ውስጥ ለምሳሌ አሁን በአሁኑ ወቅት ያለው የስቴት ኦፍ ኤመርጀንሲው መነሳት መቻል አለበት። ዛሬ ኢትዮጵያ ህዝብ ደስታው ሙሉ የማይሆንለት ዛሬ በኢትዮጵያ ውስጥ ያሉ የፖለቲካ እስረኞች እስክንድር ነጋን ብትወስድ፣ ሌሎቹ አብረው እስር ያሉት በሙሉ ዶክተር አብይ ዛሬ ከተናገረው ምንም ወጣ ያለ ነገር የለም። ስለ ፍትህ ነው የተናገሩት፣ ስለ አንድነት ነው የተናገሩት፣ ስለ ሰላም ነው የተናገሩት። ዛሬ ዶክተር አብይ ያሉት ነገር አለ፣ አንዱ ራቡን እያደረ አንዱ ዘርፎ ሀብታም መሆን አይችልም ነው ያሉት። ይሄንን ነው የተናገሩት ልጆቹ። ምንም እኮ እስር ቤት ያለው ሰው በሙሉ ይሄንን ነው የተናገሩት። ስለዚህ ዛሬ ዶክተር አብይ ይሄን እየተናገሩ እነ እስክንድር ሁለት ቀን ሶስት ቀን አራት ቀን አንድ ሳምንት እስር ቤት የሚቆይ ከሆነ በጣም ከባድ ነው የሚሆነው። ስለዚህ ዶክተር አብይ ወደፊት መሄድ ከፈለጉ እምቢ የሚሏቸውና የሚደራደሯቸው ፈተና የሚሰጣቸው ኃይል አለ፣ በደንብ አለ። ሆኖም ግን ዛሬ በኢትዮጵያ ውስጥ ያለው የህወሀት የደህንነትና የወታደራዊ አቅም ብቻ አይደለም፣ ያ ብቻ ጉልበት አይደለም፣ የህዝብ ጉልበት አለ፣ ፒፕል ፓወር የምንለው አለ። ህወሀትን እጁን ጠምዝዞ የተሻለ አመራር ወደፊት እንዲመጣ ያደረገው የህዝብ ጉልበት አለ። የህዝብ ጥያቄ ብቻ ሳይሆን ጥያቄውን መንግስት እንዲፈጽምለት ሊያስገድድ የሚችል አቅም ተገንብቷል በሀገሪቷ ውስጥ። ያንን አቅም በመጠቀም ከውስጥ የሚፈታተኗቸውንና ለውጥ እምቢ የሚሉትን ኃይሎች ለመቋቋም ይችላሉ። ይሄንን በማድረግ ከሄዱ ሀገር ውስጥም ሆነ በውጭ ሀገር ያለ ነው እኛ ብቻ ሳይሆን የዓለም ማህበረሰብም ከጎናቸው ሊቆም ይችላል። ያ አይደለም ተብሎ ግን ስልጣን ላይ ለመቆየት ስልጣናቸው ሊፈነቅሉን ይችላሉ ብለው የሚፈሩትን የወታደራዊና የድነቱን ኃላፊዎችና ባለስልጣናት ብቻ በመፍራት የኢህአዴግን የበላይነት ለማስቆየት እሞክራለሁ ካሉ እሳቸውም እንደ ቀድሞ ጠቅላይ ሚኒስትር ኃይለማርያም በአጭር ጊዜ ውስጥ ከስልጣን የሚወገዱበት እድል ነው የሚፈጠረው እና ያንን ለማስቀረት ሀገርንም ለማዳን ይህን ታሪካዊ ኃላፊነት በአጥጋቢ ሁኔታ ለመወጣት ህዝቡ እየጠየቁ ያለውን ለውጥ ወደ ዲሞክራሲ የሚደረገውን ሽግግር ማፋጠን አለባቸው። ይሄን ለማድረግ የስቴት ኦፍ ኢመርጀንሲውን ማንሳት፣ እስረኞችን መፍታት፣ ከተቃዋሚው ጋር ተቀራርቦ መደራደርና ምርጫ የሚካሄድበትን ሂደትና ጊዜ በአፋጣኝ መወሰን አስፈላጊ ይመስለኛል።
መልካም። ዶክተር ታዬ የመጨረሻውን እድል ለእርስዎ ልስጥ። ዶክተር አብይ እንደ ሀገር ያለንን ሀብት አሟጠን ለመጠቀም የምናደርገው ጥረት በቂ ሳይሆን ሲቀር መቆጨታችሁ አይቀርም፣ መቆጨትም አለባችሁ ይላሉ ታዳሚያቸውን። ይህንንም ሁኔታ ለመለወጥ ለሁላችንም የምትበቃ በዚያው ልክ ግን የሁላችንም ተሳትፎ የምትፈልግ አገር አለችን። እውቀታችሁና ልምዳችሁን ይዛችሁ ወደ አገራችሁ መመለስና አገራችሁን አልምታችሁ መልማት የምትሹ ሁሉ እጃችንን ዘርግተን እንቀበላለን ይላሉ። ስለ ይቅርታ ይናገራሉ። ቀደም ብሎ በአቶ ጀዋር የተጠቀሱትን የሁሉንም ተሳትፎ የሚጠይቅ ለውጥ እንቅስቃሴ ውስጥ ፈቃደኝነትን መሰረት ያደረገ የሚመስል ሀሳብ ነው የሰነዘሩት። እርስዎ እንደሚመሩት ሸንጎ ያለ ድርጅት፣ ሌሎችም ተቃዋሚ ድርጅቶች ምን አይነት ድርሻ ሊኖራቸው ይችላል ወደ ተግባራዊ የለውጥ እንቅስቃሴ ውስጥ ለመግባት?
ቁልፉ ተግባራዊ የሚለው ነው። ወደ ተግባር ከተገባ ድረስ በሸንጎ በኩል ዛሬ አይደለም፣ እሳቸው ስለተናገሩ አይደለም፣ ትላንት አይደለም፣ ከሸንጎ ምስረታ ከአንድ አመት በኋላ የብሔራዊ መግባባትና ሰላማዊ ትግል ብሎ በጉባኤ የወሰነ አቋም ይዞ ነው ሲንቀሳቀስ የነበረው እና ከዛም አልፎ አሁን የመጨረሻውን እንኳን ብናይ ባለፈው ወር ውስጥ ሲያትል ላይ ፌብሩዋሪ ላይ በተደረገው ስብሰባ ላይ ጉባኤ እንዲዘጋጅ፣ ሁሉን አቀፍ ጉባኤ እንዲዘጋጅ፣ ብሔራዊ መግባባትን መሰረት ያደረገ ወደ ሽግግር ዘመን የሚያመራን ጉባኤ እንዲዘጋጅ ብሎ 26 የፖለቲካ ድርጅቶች የተሰባሰቡበት ውሳኔ አስተላልፎ ነው የተለያየው። ይህ ማለት ምንድን ነው? በእኛ በኩል ፍቃደኝነታችንን ዝግጁነታችንን ለረጅም ጊዜ የቆየንና አሁንም ዝግጁ መሆናችንን ነው። በመናገር ብቻ አይደለም በተግባር ሲያወሉትን ስርዓትን ለውጥ ለማምጣት ዛሬ የተናገሩትን ተግባራዊ እንዲያደርጉ እንቅስቃሴ ሲጀመር የህዝብን ማመኔታ ያገኛሉ። በእኛ በኩል ደጋግመን ያልነው ነው ተሳትፏችንን ድጋፋችንንም ልንገልጽ እንችላለን። በተግባር ሲፈተን ነው። ግን ለጊዜ መግዣ የሚሆን ከሆነ ያው ውሎ አድሮ የምናገኘው የምናየው ነገር ስለሚሆን እንደ ኢህአደግ መሪነት ሳይሆን እንደ ኢትዮጵያ ህዝብ መሪ ሆነው የኢትዮጵያን ህዝብ እሳቸውም እንዳሉት ጥቅም የሚያስጠብቅ ነገር ለማድረግ ዝግጁ ከሆኑ በእኛ በኩልም ዝግጁ የማንሆንበት ምንም ምክንያት የለም። ቀንድል ደግሞ በራሴና በሸንጎ ስም ከፍ ያለ ምስጋናዬን ለማቅረብ እወዳለሁ።
አመሰግናለሁ አሉላ። ሚዲያው በተለይ ቪኦኤ፣ ሌሎች ሚዲያዎችም ዛሬ የሚታየው የተስፋ ጭላንጭል እንዲመጣ ከፍተኛ ሚና ስለተጫወቱ ሊመሰገኑ ይገባል። ወደፊትም ነጻና ዲሞክራሲያዊ በሆነ ሀገር ውስጥ ስራችሁን የበለጠ እንደምትቀጥሉ ተስፋ አደርጋለሁ።
እንግዶቻችንን ዶክተር ታዬ ዘገየንና አቶ ጆዋር መሐመድን ለጊዜያቸው እኛም እናመሰግናለን።
አድማጮች፣ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ወደ ንግድና ምጣኔ ሀብት። በአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ላይ የሀገር ምጣኔ ሀብትን አስመልክቶ በተነሱ ነጥቦች ዙሪያ የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማእግዜር የባለሙያ ትንተና ይዟል። ቀጥሎ ይቀርባል።
በትናንትናው ዕለት ቃለ መሐላ የፈጸሙት የኢትዮጵያ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባደረጉት ንግግር ካተኮሩባቸው ጉዳዮች አንዱ የምጣኔ ሀብት፣ የስራ እድልና ወጣቶች፣ በተለይ ለወጣቶች ስራ መፍጠር ላይ ያተኮረ ነው። በዚህ ዙሪያ ላይ የጠቅላይ ሚኒስትሩን ንግግር እየሰማን ትንተና እንወስዳለን። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ ለበርካታ የልማት ተቋማት ከ30 በላይ ዓመታት ያገለገሉ የልማት ምጣኔ ባለሙያ ናቸው። መስመር ላይ ይገኛሉ። እንደምን አመሹ ዶክተር አክሎግ?
ጤና ይስጥልኝ አቶ ሄኖክ፣ እንደምን አመሸልኝ?
ደህና ደህና። እንግዲህ ጠቅላይ ሚኒስትር አብይ አህመድ በወጣቱ የምጣኔ ሀብት ተሳትፎ ላይ ከተናገሩት እንመርኮዝና የእርስዎን ትንተና እንወስዳለን።
ውድ የሀገራችን ወጣቶች፣ ኢትዮጵያ የእናንተ ነች። መጪው ዘመን ከሁሉ በላይ የእናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። የወጣቱ ጥያቄ የኢኮኖሚና የእኩል ተጠቃሚነት ብቻ ሳይሆን የዴሞክራሲና የፍትህ ነው ብለን እናምናለን። የሁሉም ዜጎች ኢኮኖሚያዊ ተጠቃሚነት፣ ማኅበራዊ ፍትህና ፖለቲካዊ ተሳትፎ ከማሳደግ አንጻር ክፍተቶች ነበሩ።
ክፍተቶቹን ይገልጻሉ። የትምህርትና የሥራ ዕድል በተለይ አትኩረው የተናገሩበት ነው። ጠቅላይ ሚኒስትሩ ያሉትን እንስማ።
የትምህርት መስፋፋት ይበል የሚያሰኝ የመንግስታችን ስኬት ቢሆንም ይህ የትምህርት ሽፋን እድገትና በጥራት እስካልተደገፈ ድረስ ልፋት ጥረታችን ሁሉ የምንተጋለትን ውጤት ሊያመጣልን አይችልም። በመሆኑም ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋማት ያሉትን የእውቀት አለሞቻችንን በጥራት ላይ አተኩረው እንዲሰሩ መንግስት በፍጹም ቁርጠኝነት ይረባረባል።
ዶክተር አክሎግ ቢራራ፣ እንግዲህ በወጣቱ የምጣኔ ሀብት ተሳትፎና የትምህርትና የስራ እድል በተለይ ጥራትንም በተመለከተ በተናገሩት ንግግር ላይ የእርስዎን ትንተና ልውሰድ።
እሺ፣ መጀመሪያ ለአዲሱ ጠቅላይ ሚኒስትር ለዶክተር አብይ አህመድ ያለኝን መልካም ምኞትና ተስፋ ለመግለጽ እፈልጋለሁ። እሳቸው የተናገሩትን በጽሞና አዳምጫለሁ። ትኩረታቸው በጣም አስደስቶኛል፣ አስደንቆኛል። ምክንያቱም በትምህርትና በስራ ዓለም ያለውን ግንኙነት በደንብ አድርገው አቅርበውታል። እንግዲህ ወጣቱ ትውልድ ብለው የተናገሩት ከ35 ዓመት እድሜ በታች የሆነው ከ70% የሚሆን ነው ተብሎ ይገመታል። ታዲያ ይሄ ወጣት ትውልድ ለአገሪቱ የወደፊት እድል፣ የኢኮኖሚ እንቅስቃሴ፣ የዲሞክራሲ ግንባታ በጣም ወሳኝ መሆኑን መቀበላቸው በጣም የሚያስደስትና ተስፋ የሚሰጥ ነው። ሌሎች አገሮችም ያደረጉት እኮ በአብዛኛው የምስራቅ ኤዥያ አገሮች ስኬታማ ሊሆኑ የቻሉበት የትምህርት አቅርቦት ብቻ ሳይሆን ጥራቱ ወደ ስራ ዓለም፣ ወደ ማምረት፣ ወደ አገልግሎት፣ ዘመናዊ አገልግሎት እንዲያመራ ማድረጋቸው ነው። መንግስታት ለዚህ ትኩረት መስጠታቸው በጣም ነው እያስደሰተኝ። ምክንያቱም ወጣቱ ትውልድ በኦሮሚያ ሆነ በአማራው ክልል፣ በደቡብ በየቦታው የሚንቀሳቀሰውና አቤቱታ የሚያቀርበው ሰላማዊ ሰልፍ የሚያቀርብበት ዋናው ምክንያት የስራ እድልና የመብት ጥያቄ ሆኖ ነው ያገኘሁት ስመራመረው።
ይህንንም አስመልክቶ በተለይ ማነቆ ያሏቸው እንደ ሙስና፣ ከዛም ባለፈ ደግሞ የፈጣን በኢትዮጵያ የተከሰቱ ፈጣን የምጣኔ ሀብት እድገቶች በድህነት ቅነሳ ላይ ያላቸውን ሚና ዘርዝረው አስቀምጠዋል። በቅድሚያ ስለ ሙስና የተናገሩትን እናድምጥ።
አሁን በጀመርነው አዲስ ምዕራፍ ዘረፋን፣ የሀብት ብክነትንና የተደራጀ ሙስናን መላው ህዝባችንን በሚያሳትፍ እርምጃ ለመመከት ሌት ተቀን እንተጋለን።
ፈጣን የምጣኔ ሀብት እድገት ኢትዮጵያ ማስመዝገቧንም ሆኖም ግን በድህነት ቅነሳ በሚሰራው ስራ ላይ ሙስና ማነቆ መሆኑን ነው የገለጹት። እስኪ ሀገሪቱ ያስመዘገበችውን እድገት በተመለከተ የተናገሩት እንስማ።
ሀገራችን ባለፉት ዓመታት ባስመዘገበችው ፈጣን እድገት የተነሳ በድህነት ቅነሳ፣ በመሠረተ ልማት ግንባታ፣ በሰው ኃይል ልማትና በመሳሰሉት ያገኘናቸው ስኬቶች ለሁሉም የሚታዩ ናቸው።
ዶክተር አክሎግ እነዚህንስ ሁለት ወሳኝ የሆኑ የምጣኔ ሀብት አምዶች እንዴት ይመለከቷቸዋል ከጠቅላይ ሚኒስትሩ ንግግር በመመርኮስ?
እኔ በተደጋጋሚ የማይካድ ነገር ያየሁት ይሄ መንግስት ባለፉት ጥቂት ዓመታት በተለይ ከምርጫ 97 ወዲህ በትምህርት ያሳየው፣ በመሰረተ ልማት ያሳየው፣ መንገዶች፣ የጤና ጣቢያዎች ወዘተ ጥሩ ነው። ሆኖም ግን መዋቅራዊ የሆኑ በጣም ግዙፍ የሆኑ ችግሮች አሉ። ኢህአዴግ ብቻ ሊወጣቸው የማይችል የህብረተሰቡን ቅንነትና ተሳትፎ የሚጠይቁ እንትኖች አሉ እና በእድገት በኩል እሳቸው የጠቀሱት አግባብ ያለው ሆኖ ግን በተግዳሮት በኩል ምን አይነት ጠንቆች አሉ፣ ምን አይነት ችግሮች አሉ የሚለው ጥያቄ አንዱ ሙስናና ከሙስና ጋር የተያያዘ ከሀገር የሚሸሸው በጣም ግዙፍ የሆነ ገንዘብ ነው። ወንድሜ እንደምታውቀው ከዚህ በፊትም አይ ቲንክ የተነጋገርንበት ይመስለኛል ከ30-40 ቢሊዮን ዶላር ድረስ ከአገር ሸሽቷል የሚባል ትችት አለ። ይህን እኔ አይደለሁም የምለው፣ ብዙ ጥናቶችም ተካሂደውበታል። ስለዚህ ኢትዮጵያ እየደማሽ ከሆነ በሙስና ከሀገር በሚሸሽ ግዙፍ ሀብት ይሄ መቆም ይኖርበታል። ምክንያቱም እያንዳንዱ የሚሰረቅ ዶላር ወይም ደግሞ ገንዘብ ለወጣት ትውልዱ የስራ እቅዳቸው ማነቆ ይሆናል። አገሪቱ የገንዘብ አቅም፣ የውጭ ምንዛሬ አቅም የላትም። ገና በማደግ ላይ የምትገኝ አገር ናት። ስለዚህ ይሄ ድርጅታዊ ሙስና ያሉት እኔ ድርጅታዊ ምዝበራ ብዬ በጣም ሰፊ የሆነ መጽሐፍ ጽፌ ነበር። እና እኔ የሚያሳስበኝ ምንድን ነው፣ ይሄ ድርጅታዊ ምዝበራ ከስሩ ከቁንጮው ካልተወገደ በጣም አስጊ የሆነ ሁኔታ ይፈጠራል። በማህበረሰቡ በኩል በኑሮ ልዩነት፣ በገቢና በኑሮ ልዩነት በኩል ለአገር ቀውስ ይሆናል። ይህንን ደፍረው መናገራቸው የሚያስመሰግን ነው። እንዴት ነው ሊወጡት የሚችሉት? እኒህ ጠቅላይ ሚኒስትር ብቻቸውን ችግሩን ሊወጡት አይችሉም። የህዝብ ድጋፍ ያስፈልጋቸዋል። የፓርቲው ድጋፍ ያስፈልጋቸዋል። የወጣቱ ድጋፍ ያስፈልጋቸዋል። ከቁንጮው ያለው የሙስና ሁኔታ ካልተፈታ ስርዓት ወለድ የሆነው የተዘረጋው በአገሪቱ ፐርሜት የሚያደርገው ሁኔታ ሊፈታ አይችልም።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ማስታወቂያ። ሳይፎን ከቪኦኤ በነጻ
ሳይፎን PSIPHON ተብሎ ነው የሚጻፈው። በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ በአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜል አድርጉ። ሲጻፍ እንደዚህ ነው። melkamzena@psiphon3.com ኢሜል ይላኩ። ከዚያም ሳይፎን አንድሮይድ .apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። የደረሰውትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ቢሹ ወደ VOA አማሪክ ወይም VOA አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት።
ሳይፎን ከVOA በነጻ።
ዝግጅታችን ይቀጥላል። ሌላም የፕሮግራም ማሳሰብ ያለን እዚህ ገደማ የጥያቄው መልስ ፕሮግራምን ይመለከታል። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ባሰሙት ንግግር የኢትዮጵያ ሕዝብ ተስፋ ሰንቋል ለማለት ይቻላል። ሆኖም ከንግግር በዘለለ ቃላቸው በሥራ ሲተረጎም ለማየት እንሻለን ያሉም ብዙ ናቸው። ኢትዮጵያ ብዙ የፖለቲካ ችግሮች እንደተጋረጡባት የሚናገሩም ጠቅላይ ሚኒስትሩ መፍታት አለባቸው የሚሏቸውን ችግሮች በማኅበራዊ መገናኛዎችና በተለያዩ መገናኛ ብዙሃን ሲገልጹ፣ ጠቅላይ ሚኒስትር አብይ አህመድ የኢህአዴግ አባል መሆናቸውን ግምት ውስጥ በማስገባት የትኞቹን ችግሮችና እንዴትስ ይፈቷቸው ይሆን? አቅጣጫ የሚጠቁሙን ሁለት እንግዶችን ለጥያቄው መልስ ዝግጅት ጋብዘናል። በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር አቶ ገብረ መድህን መዝገበና በቀድሞው ወታደራዊ አስተዳደር የኢትዮጵያ የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነርና ቀደም ሲልም የኤርትራ ክፍለ ሀገር ዋና አስተዳዳሪ አሁን በኢትዮጵያና በሌላውም ዓለም ፖለቲካ ላይ ትንታኔ የሚሰጡት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። የጥያቄው መልስ የሚቀረጸው ከነገ በስቲያ ሐሙስ በአዲስ አበባ ጊዜ ከሰዓት በኋላ 11 ሰዓት እስከ ምሽቱ 12 ሰዓት በዋሽንግተን ዲሲ ጊዜ ከረፋዱ 4 ሰዓት እስከ 5 ሰዓት ወይም ከ10 ኤኤም እስከ 11 ኤኤም ነው። ጥያቄዎቻችሁን በስልክ ቁጥር 202-205-9942 የውስጥ መስመር 14 ደውላችሁ አኑሩ፣ ወይም በኢሜይል horn@voanews.com ላኩልን። ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ወይም በትዊተር ቪኦኤ አምሃሪክ ላይ ማንሸራሸር ትችላላችሁ። የስልክ ቁጥር ልካችሁ ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ የምትፈልጉ ደግሞ ቁጥሮቻችሁን በኢሜይል አሳውቁን፣ በሰዓቱ እንደውልላችኋለን። ለጥያቄው መልስ
አድማጮች፣ አሁን የዜና ማጠቃለያ እናቀርባለን። የእስራኤል ጠቅላይ ሚኒስትር ቤንያሚን ነተንያሁ በብዙ ሺህ የሚቆጠሩ አፍሪካውያን ፍልሰተኞችን በምዕራብ ሀገሮች ለማስፈር ከተባበሩት መንግስታት ድርጅት ጋር አድርገውት የነበረውን ስምምነት እየሰረዙ መሆናቸውን ዛሬ አስታወቁ። መጀመሪያ ላይ በተደረገው ስምምነት መሰረት 16250 የሚሆኑ ፍልሰተኞች ወደ ካናዳ፣ ኢጣሊያና ጀርመን ሊላኩ እንደነበር ጠቅላይ ሚኒስትሩ ጠቁመዋል። ኋላ ግን ጀርመን አፍሪካውያን መጤዎችን ስለማስፈሩ እቅድ የማውቀው ነገር የለም ማለቷ ተገልጿል። በትላንትናው ዕለት በ80 ዓመታቸው ከዚህ ዓለም በሞት የተለዩት የደቡብ አፍሪካዋ ታዋቂ ጸረ አፓርታይድ ታጋይ ዊኒ ማንዴላ መንግስታዊ ቀብር ስነ ስርዓት የፊታችን ቅዳሜ ሳምንት እንደ አውሮፓ አቆጣጠር ሚያዝያ 14 ቀን እንደሚፈጸም ተገልጿል። ከዚህ ቀደም ብሎም እንዲህ በመንግስታዊ ደረጃ የመታሰቢያና የጸሎት ስነ ስርዓት ይከናወናል። የዋይት ሀውስ ቤተ መንግስት ቃል አቀባይ ሰራ ሀከቢ ሳንደርስ ዋይት ሀውስ የሩሲያው ፕሬዚደንት ቭላዲሚር ፑቲን ሊስተናገዱ የሚችሉበት ቦታ ሊሆን እንደሚችል ፕሬዚደንት ዶናልድ ትራምፕ መናገራቸውን ገልጻለች።
የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳኝ ፍስሐዬ ነን።
ፕሮግራሙን በመራው ንጉሡ ታምሬ፣ በዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም በዚሁ እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንገናኛለን። በእኛ በኩል ሰላም፣ ደህና ደሩ። ትግርኛ ፕሮግራም ይቀጥላል። Thank you.